ክብር ለአምላካችን ለአባታችን ይሁን አሜን
አሜን
እግዚአብሔርን እጅግ አድርገን እናመሰግናለን ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ እንደምን ሁላችኋል ጌታ ይመስገን ዛሬንም እድል ሰጠን ጌታ ይባረክ አሜን ነው እድል ነው አይደል በጥረታችን ያላገኘነው በልፋታችን በጽድቃችን ያላገኘነው እድል ነው በቃ ኑር ዛሬም ቀጥል ቀጥል አለ ጌታ ይባረክ
አሜን
ስለዚህ በዚህች ቀን ደግሞ እግዚአብሔር በሰጠን ቀን እናመልከዋል ይገባዋልና እግዚአብሔር የተመሰገነ ይሁን
አሜን
ክብር ሁሉ ለዘላለም እስከ ዘላለም ለአምላካችን ይሁን
አሜን
ለወደደ ከኃጢአታችንም በደሙ ላጠበ ለአምላካችን መንግስትና ካህናት እንድንሆን ላደረገ ክብር ይሁንለት
አሜን
እርሱን እያከበርን እንቀጥላለን ማምለክ ጌታ ይባረክ ያው ያያችሁ ነው እንደተነገረም የጌታ አራት በየሁለት ወሩ አንዴ የምንወስደው የጌታ አራት ጌታን በዚህ ስርዓት የምናመልክበት ቀን ነው ስለዚህ ወደዚህ ስርዓት ከመግባታችን በፊት የጌታን ቃል እናያለን በጥቂቱ እናያለን ወደዚህ ሐሳብ የሚመራንን የእግዚአብሔርን ቃል እንመለከታለን ክብር ለአምላካችን ይሁን
አሜን
እስቲ ቆመን እንጸልይ አንድ ላይ ቆመን ጸልይ እስቲ ልባችንን ከፍተን እንጸልይ እግዚአብሔር ለግላችን ዛሬ ድምጹን ያሰማን
አሜን
በቃ ዝም ብለን አንመለስ በቃ ፕሮግራም ነበረ ብለን መጣን ሄደን አይሆንና ጌታ ሆይ ድምጽህን ልስማ መጣው በፊት ተገኝቻለሁ ድምጽህን አሰማኝን በለው እስቲ
አሜን
እይ የሰማዩ አባታችን ደግሞ ሊያናግረን ይወዳል በቃ ጌታ ስሙ ይባረክ
አሜን
ከወላጅ አባት ይልቅ የሚራራ ነፍሳችንን ሊታደጋት የሚወድ እለትለት ነፍሳችንን
ሃሌሉያ
የሚመክራት የሚገስጻት የሚያሳስባት ይሄ ጌታ በሰው ፊት የማያዳላ ሰዎች እንደሚያዩ የማያያን ክብር ደሙን ያፈሰሰልን ዛሬም የሚጠነቀቅልን ቃሉንም እንደሰማን ይሄ ጌታ ሊናገረን ይፈልጋል በቃ ድምጽ ሊያሰማ ይፈልጋል
አሜን
የሱ ድምጽ ደግሞ የተለየ ነው በቃ
አሜን
በቃ የተለየ ድምጽ ነው ደክመን ከሆነ ከድካም ያወጣናል አዝነን ከሆነ ያጽናናናል
አሜን
ጥያቄውስ ካለ ይመልስልናል
አሜን
እንቆቅልሽ ከሆነ ይፈታዋል
አሜን
እግዚአብሔር ስሙ ይባረክ
አሜን
አባቶ እናመሰግናለን
አሜን
ከማንም ይልቅ የምትራራልን በምህረት የምታየን ሊቀ ካህናችን ጌታ ኢየሱስ ስም ይባረክ
አሜን
ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ኢየሱስ ስም ይባረክ
አሜን
የቅርብ ወዳጅ ስሜታችንን እንኳን የምትከታተል ማንንም የማያየውን ውስጣዊ ነገራችንን የምታይ እናመሰግናለን
አሜን
ድምጽህን አሰማ
አሜን
ለእያንዳንዳችን ድምጽህን አሰማ
አሜን
በዚህ ቦታ ተገኝተናል ስምህ በተጠራበት ስፍራ ተገኝተናል ቃልህን ሽተን መተናል አንተን ልናመልክህ ልናከብርህ ወደን በዚህ ተገኝተናል አንተም ጌታ ሆይ ድምጽህን አሰማ የዕለቱን ድምጽህን መንፈስ ቅዱስ ሆይ ተናገረን ልባችንን የደፈነ ነገር ቢኖር በኢየሱስ ክርስቶስ ስም ይነሳ
አሜን
አለማመንን ጥርጥርን የሚያመጣ ሐሳብን የሚሰርቅ የሚያዘበራርቅ ስሜት የሚለቅ የክፉ አስራ በኢየሱስ ክርስቶስ ስም ይታሰር ይሁን
አሜን
በፊት ልባችን የተከፈተ በእምነት የተዘጋጀ ይሁን
አሜን
ተመስገን በኢየሱስ ክርስቶስ ክብር ስም አሜን
አሜን
ተቀመጡ ጌታ ይባርካችሁ ክብር ለአምላካችን ይሁን ዛሬ ልናገር ያሰብኩበት ሐሳብ አጭር ነው እንዳልኳችሁ ስለ እዳ ነው እዳ ማቃለ የለም ሁሉም ያቃል እዳ ስለ እዳ ተናገሩ ብንባል ሁላችንም የምንናገረው ነገር ይኖራል ብዬ አስባለሁ ሁላችንም የምንለው ነገር ይኖራል አንዳንዶቻችን ረጅም ነገር ልናወራ እንችላለን ሁላችንም አጭር ሊሆን ይችላል ግን የምንናገረው ነገር አለ መጽሐፍ ቅዱስ ስለ እዳ የሚናገረው ነገር አለ ያው ምን ማለት ነው ከተባለ እዳ ማለት የኛ ያልሆነ የራሳችን ያልሆነ የሌላ የሆነ በስምምነት የወሰድነው ተቸግረን የወሰድነው ለመልስ ቃል የተገባባ ነው። በጽሁፍ ሊሆን ይችላል፣ በሰው ፊት ሊሆን ይችላል፣ በቃ በምስክር ፊት ሊሆን ይችላል። ወይ ደግሞ አጥፍተን በጥፋት መልክ በቅጣት መልክ የተወሰነብን በፍርድ ቤት ሊሆን ይችላል፣ የተበየነ በፖሊስ የተበየነብን ሊሆን ይችላል። እዳ አለብኝ ልንል እንችላለን፣ ወይ ብድር አለብኝ ልንል እንችላለን፣ እዳ አለብኝ ልንል እንችላለን። ብድር ከሆነ ይመስለኛል ያው አስበንበት ልንከፍለው የምንጠቀምበትን ነገር የሚያስፈልገን ነገር ልንገዛበት እና ቀስ በቀስ ልንከፍለው ያሰብነው ነገር። እዳ የሚለው ቃሉ ግን ትንሽ በችግር የመጣ ይመስላል። እዳ እዳ አለ እዳ። ስለዚህ የሰው ከሆነ እዳ ከሆነ ተመላሽ ነው፣ የራሳችን አይደለም፣ መመለስ አለበት ማለት ነው። በቅጣት መልክ ሲወሰንብንም የምንከፍለው ነገር ሊሆን ይችላል፣ ይገባል ማለት ነው። በተለይ እዳ የሚያሰኘው ምክንያት ቶሎ ሳይከፈል መቆየቱም ሊሆን ይችላል። እዳ ሲባል እዳ አለብኝ፣ ያልከፈልኩት እዳ አለብኝ ሰዎች ሲሉ ሰምታችሁ ሊሆን ይችላል፣ ወይ ደግሞ እኛም ብለነው ሊሆን ይችላል። ስለዚህ ብድርም ሆነ ወይም እዳም ብለን የምንጠራው ነገር አበዳሪና ተበዳሪ ወይ ደግሞ ተበዳይና ቅጣት አስተላላፊ ይኖራል ማለት ነው። እንደዚህ እንደዚህ ብዙ ነገሮች ማሰብ እንችላለን። ሌላው ደግሞ በቀደመው ዘመንም በመጽሐፍ ቅዱስ ታሪክ ላይም ስንመለከት የባርነት ምክንያት ሊሆን ይችላል። መጽሐፍ ቅዱሳችንን ስንመለከት አንድ ጊዜ ምን አለች አንዲት ሴት? በጣም የምታስታውሱት ታሪክ ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ላይ እንዲህ አለች፣ በኤልሳዕ ዘመን እዳ ስለነበረባት ወይም ቤተሰቡ እዳ ስለነበረበት ያ ቤተሰብ አባወራውን አጣ፣ ወይም አባትየው ሞተ፣ ባሏ ሞተ። ከዛ በኋላ እንዲህ አለች፣ በኤልሳዕ ፊት ተናገረች፣ ከነቢያትም ወገን ሚስቶች አንዲት ሴት፣ ባሏ ደግሞ ነቢይ ነበር፣ ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች ይላል። ከዛ ታሪኩ ያው ኤልሳዕ እግዚአብሔር በመራው መንገድ ነገሩን ወደ ሌላ ወደ መልካም ለወጠው፣ እግዚአብሔር ይመስገን። ዛሬ ግን እንድንነጋገር የምፈልገው የፍቅር ዕዳ በሚል ነው። የፍቅር ዕዳ መጽሐፍ ቅዱሳችን ይህንን ሀሳብ ያነሳዋል፣ ይናገረዋል። የፍቅር ዕዳ ዕዳ የለብኝም እኔ። ለምንድነው ስለ ዕዳ የምትናገሩ ልትሉ ትችላላችሁ። አንዳንዶቻችሁ ዕዳ የለብኝም እኔ፣ ዕዳ ውስጥ መግባት አልወድም ልትሉ ትችላላችሁ። ግን ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀብላችሁ ከሆነ ክርስቲያን ነኝ፣ እርሱን እየተከተልኩ የእርሱ ደቀ መዝሙር ነኝ ካላችሁ የፍቅር ዕዳ እንዳለባችሁ ልነግራችሁ ነው የመጣሁት። የፍቅር ዕዳ አለባችሁ። አዎ ይሄ ምድራዊ ቁሳዊ የሆነ ነገር ዕዳ ላይኖርባችሁ ይችላል። የፍቅር ዕዳ ግን አለባችሁ። የክርስቶስ ተከታዮች ከሆንን የፍቅር ዕዳ አለባችሁ። ሐዋርያው ጳውሎስ ለሮሜ ሰዎች ምዕራፍ 13 ቁጥር 8 ላይ እንዲህ ብሎ ይነግራቸዋል፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። አማርኛውን ስትመለከቱት እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። እርስ በርስ መዋደድ የሚባለው ነገር ምንድን ነው ማለት ነው? ዕዳ። ዕዳ ከሆነ ወደ እኛ ያስተላለፈ አበዳሪ አለ፣ እኛ ደግሞ ልንመልስለት የሚገባ አለ። ቅድም መግቢያችን ላይ እንደተነጋገር ከእርሱ ስለተቀበልን ይህንን የምናደርገው ዕዳ ስላለብን እንጂ ስለፈለግን አይደለም። ስለፈለግናል፣ ዕዳ አለብን፣ ተቀብለናል፣ ወስደናል፣ ተጠቅመናል። ተበድራችሁ ቤት ገዝታችሁ ከሆነ ወስዳችሁ ቤት ገዝታችሁ ቁጭ የለም፣ መመለስ አለ። አበዳሪ አለ። ተነጋገር። እግዚአብሔር አምላካችን ስሙ የተባረከው። ቆላሲያስ 2:14 ላይ የእግዚአብሔር ቃል ምን ይላል? በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውንም የዕዳ ጽሕፈት ምን አረገው? እስቲ አንድ ላይ ቃሉን የሚያውቅ ደመሰሰው ይላል። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ሐዋርያው ጳውሎስ ለቆላስያስ ሰዎች ሲነግራቸው በእኛ ላይ የነበረውን የሚቃወመንን በትዕዛዛት የተጻፈውንም የዕዳ ጽፈት ደመሰሰው። ማ ጌታ ኢየሱስ ክርስቶስ እግዚአብሔር ስሙ ይባረክ። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ስለዚህ የቆላስያስ ክርስቲያኖችን እናንተ ባለ ዕዳ ነበራችሁ ነው የሚላቸው። ዕዳ ነበረባችሁ፣ ግን ይህን ዕዳ የከፈለ አካል አለ ነው የሚላቸው። ዕዳውን የከፈለ አካል አለ። እግዚአብሔር ስሙ ይባረክ። አሜን፣ ሃሌሉያ። ስለዚህ በእኛ የነበረ በትዕዛዝ የተጻፈ የዕዳ ጽፈት ሲል ጽፈቱ ምንድን ነው? በብሉይ ኪዳን ለአይሁዶች በሙሴ የተሰጠ ሕግጋት ነበረ። በሙሴ አማካኝነት ያንን የተላለፈ ሁሉ ምንድን ነው? የኃጢአት ዕዳ አለበት። ሰው ደግሞ በሕግ እንደማይጸድቅ መጽሐፍ ቅዱሳችን በብዙ ቦታ ይነግረናል አለ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሰው በሕግ አይጸድቅም። ስለዚህ ያንን ሕግ አለመፈጸም ምን ያመጣል? የኃጢአት ዕዳ። ሰው ምን አለበት? የኃጢአት ዕዳ አለበት። ዕዳ አለበት። ዛሬ ያው እኔ አላቅም ባክ ስለምን እንደምታወራው ይላል ስትመሰክሩ። አኔ አንድ ግስ አንኩሱላ ባኩቱስ ስላ ሚካ ባኩቱስ ሄንጊ ባኩቱስ አንኩሱላ ኢየሱስን ኤላማስ ይታሳብ ለክ ነው። ግሪ ይላል ግሪ ይላል። አማስ ረዳት ያስፈልጋል። ግን ዕዳ እንዳለባቸው ሰዎች ላያውቁ ይችላሉ። ጌታን ያላወቁ ማስረዳት ያስፈልግናል ምን ማለት እንደሆነ። ግን በጌታ ቤት ያለነውስ እናውቀዋለን ወይ ነው? በጌታ ቤት ድነናል ብለን ስሜ በሕይወት መዝገብ ተጽፏል፣ በቃ መዝሙሩንም በደንብ አድርገን ዘምረነዋል። ግን በእውቀት ደረጃ በመረዳት ደረጃ ኢየሱስ ያደረገውን ነገር ምንድን ነው ኤግዛክትሊ ያደረግ? ዕዳ ባለ ዕዳ ነበራችሁ ነው የሚላቸው ቆላስያስ ሐዋርያ ጳውሎስ። ዕዳ ነበረባችሁ። ያ ዕዳ ደግሞ ቅድም ስለ ፍርድ ቤት አንስተናል አይደለ? ቅጣት ከሆነ ዕዳ ከሆነ ፍርድ ቤት የሚወስነው ነገር አለ። በጽሁፍ ደረጃ በቃ እንዲህ ይገባዋል፣ ይሄ እንደዚህ አድርጓል፣ እንደዚህ ይገባዋል፣ መክፈል አለበት። እኛ ደግሞ ልንከፍለው የማንችለው ነበረ። ሞት እንክፈለው ከተባለ መሞት ነው። በእኛ ላይ የነበረውን የሚቃወመንን በትዕዛዛት የተጻፈውን የዕዳ ጽፈት ደመሰሰው ነው የሚለው መጽሐፍ ቅዱሳችን። የኃጢአት ዕዳ ነበረብን። ሕጉ የሚናገረው ኃጢአተኛ ነው፣ ሊፈረድበት ይገባል፣ ሞት ይገባዋል ነው የሚለው። ሞት ይገባታል ነው የሚለው ሕጉ። በቃ ሕጉ የሚናገረው ኃጢአተኛ መሆናችን ነው። መጽሐፍ ቅዱስ እንደሚናገር ሕጉ የሚናገረው ኃጢአትን ነው የሚያመለክተው። በቃ ኃጢአትን ያመለ ኃጢአተኛ መሆናችንን ያመለክታል። ስለዚህ ኃጢአተኛ ደግሞ ምን መሆን አለበት ነው? በቃ ቅጣት ይገባል። ያ ቅጣት ደግሞ ሞት ነው ነው። ስለዚህ መጽሐፍ ቅዱሳችን ገላትያ 3:13 ላይ ምን ይላል መሰላችሁ? ስለ ጌታ ኢየሱስ ክርስቶስ ሐዋርያ ጳውሎስ ምን አለ? በእንጨት ላይ የሚሰቀል በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አረገን? ዋጀን ይላል ጌታ ኢየሱስ ክርስቶስ። ስለዚህ በመስቀል ላይ በሚሰቀልበት ጊዜ ከሕግ እርግማን ዋጀን ብሎ የተናገረው ሐሳብ ሐዋርያው ጳውሎስ እኛን ከኃጢአት ዕዳ ምን አረገን? ነፃ ወጣን። ኢየሱስ ስሙ ይባረክ። ያንን የዕዳ ጽፈት ደመሰሰው። ያ ሊሞት ይገባዋል የሚለውን ነገር፣ ያ ሊፈረድበት ይገባል ኃጢአተኛ ነው የተባለውን ይገባዋል ብሎ የተጻፈውን ጽፈት ደመሰሰው ነው የሚለው መጽሐፍ ቅዱስ። ደመሰሰው። ሃሌሉያ። ኢየሱስ ስሙ ይባረክ። ደስ ይላችኋል ወንድሞች? ጌታ ሌላ ነገር ያድርግ፣ በጣም ሞቅ ያለ ደስታ ውስጣችን እንዲሰማል። ሌላ ነገር ያድርግል፣ ዛሬ ቁሳዊ ነገር ቢያመጣ ነው በጣም ይሄ እኮ ከሞት ወደ ህይወት መሻገር የሚለው ነገር እኮ ምንም ገንዘብ ሊያመጣው የሚችል ነገር አይደለም። ምንም አይነት ቁሳዊ ነገር ሊተካው የሚችል ነገር አይደለም። ይሄ ነገር ውስጣችን ሲገባ በጣም ደስ ይለል ይገባ። እግዚአብሔር ይመስገን። ውስጣችን ገብቶ ወደ ውስጠኛው ማንነታችን ዘልቆ ስንረዳው ፍንጥዝጥዝ ሊያደርገን ይገባል። እግዚአብሔር ስም ይባረክ። አሜን። አዎ፣ አንዳንዶች እንደምት አንዳንዴ በህልም ያለ ይመስለኛል ይላል ስባንን ሌላ ሆን ሌላ ነገር ውስጥ እንዳልገኝ። ምክንያቱም ነገሩ የተደረገው ነገር በጣም ከመጠን በላይ ሆኖ ማለት ነው። እግዚአብሔር ስሙ ይባረክ። ነገር ግን ጌታ ኢየሱስ ክርስቶስ ዋጀን ከግርግማን ዋጀን ለ ህጉ ፈራጅ ነበር ነገር ግን ከዚ ከግርግማን ኢየሱስ መጣና በእጅ ላይ ተሰቀለና ተፈረደበትና የኛን ኃጢአትና በደል ሁሉ ተሸክሞ ተቀጣና ያንን እዳ ከፈለው ነው እግዚአብሔር ስሙ ይባረክ ሰው
ከፍሎ እንኳን ከመድራዊ ወይ እስር ቤት ሲያስወጣ ሰው አቤት ያንን ሰው ማሰብ ትልቅ ወለታ ነው አይደለም ትልቅ ወለታ እነት እግዚአብሔር ስሙ ይባረክ ደመሰሰው አለ መጽሐፍ ቅዱሳችን ሻራው ፍርዱ ተነሳ ፍርዱን አስቀረ በሰው ላይ እንዳይሰራ ሆነ ማለት ነው እግዚአብሔር ስሙ ይባረክ
አሜን
ነው ሃሌሉያ በአንደኛ ቆሮንቶስ ምዕራፍ 10 ምዕራፍ 6 ቁጥር 19 20 ላይ ምን ይላል
በዋጋ ተገስታችኋል ለራሳችሁ አይደላችሁም ይላል ጌታ ይባረክ በኋላ በዚህ ቃል ጥቅስ ላይ እንመለስበታለን በዋጋ ተገስታችኋል ይላል ስለዚህ እኛ እዳችን ተከፍሎበት ነጻ ስንወጣ በዋጋ ተገዝተን ነው እግዚአብሔር ስም ይባረክ ሰይጣን እኛን አሳስቶ ወደ ጥፋት ወደ ዘላለም ሞት ይመራን ኢየሱስ ግን አስዋጀ የሄደውን አስመለሰ ክብር ለአምላካችን ይሁን ስለዚህ መጽሐፍ ቅዱሳችን በዋጋ ተገዝታችኋል ለራሳችሁ አይደላችሁም ይላል ክብር ለአምላካችን አሜን እሺ ሶስት ነገር አጠር አረጌ እናገራለሁ እሄዳ ነጻ ስንወጣ ሶስት ነገር ሆላል ሶስት አይነት እዳ አለብን እኛ ነጻ ስንወጣ ራሳችን አይደለንም ተባባልን ቆሮንቶስ ሰዎችን አላቸው በዋጋ ተገስታችኋልና የራሳችሁ አይደላችሁም አላቸው ስለዚህ ራሳቸው ካልሆኑ ነጻ የወጡበት አላማ አለ እዳ ከፍሎ ነጻ ላወጣቸው ነው የሚኖሩት እነርሱ ደግሞ የፍቅር እዳ እንዳልን በፍቅር የመታዘዝ እዳ ውስጥ ገብተው በሶስት መልክ ነጻ ላወጣቸው ይኖራሉ ማለት ነው አንደኛ ሐዋርያው ጳውሎስ ሮሜ ምዕራፍ 1 ቁጥር 14 ላይ እንዲህ አለ ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም እዳ አለብኝ አለ ጌታ ኢየሱስ ክርስቶስ የሰውን እዳ ያነሳም ደግሞ እዳ አማኙ የተቀበለው ነገር አለ ያን የፍቅር እዳ ያልኩት ያን ነው ከሞት ሊያስመልጠን እዳችንን ቢከፍልልንም ግን የፍቅር እዳ አለ የሞት እዳ ነበረብን ሞት እዳ ተነስቷል አሁን ግን የፍቅር እዳ እንቀበላለን ያ የፍቅር እዳ የመጀመሪያው ወንጌልን የመስበክ እዳ ነው ወንጌልን የመስበክ እዳ ይሄ ፍቅር እዳ ነው አንደኛ ያዳነንን ጌታ በመውደድ ሁለተኛ ሊጠፉ ያሉትን ሰዎች በመውደድ የፍቅር እዳ ነው እንዳይጠፉ በማሰብ በመፈለግ ያለ እዳ ነው ይህ ውስጣችን ሰርጾ ከገባ እንቅልፍ ይነሳናል ይህ ነገር ሰርጾ ውስጣችን ከገባ አፋችን ሊዘጋ አይችልም ይህ ነገር ሰርጾ ከገባ መነጋገር ማለት ከወንጌል ውጪ ደስ አያሰኘንም ወሬ ማለት ንግግር ማለት ከወንጌል ውጪ ደስ አይለንም የፍቅር እዳ ነው እዳ ካልከፈልኩ ዛሬ ያወራ ነበር እኔ ችላላለሁ ቢሎችን መክፈልና አሳቂ እዳ ይዘቁት ስላለ እንትላኛለች ቶሎ ከፈል እንጂ ይላል አስቸኩለኛለች እንዴት ያስችልሃል ሳትከፍል ቁጭ ማለት በል ቶሎ ከፈል አስቸኩለኛለች እዳ አስቸኩላል ማለት ነው አስቸኩላል ያበደረው እንዲጠይቀን አንፈልግም። ያበደረው ሙሽቱቱስ እንዲልክ አንፈልግም። ቅጣት እንዲልክ አንፈልግም። ማክሱ ሃይሬ ውስጥ መግባት አንፈልግም። ስለዚህ ከነከነ ያስቸኩለናል ማለት ነው። ያስቸኩለናል ማለት ነው። ሐዋርያው ጳውሎስ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም እዳ አለብኝ ምን ማለት ነው ጳውሎስ? ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። እዳ ሚለው ይሄ ነው። እሱ እዳ ሚለው ይሄ ነው። ወንጌልን ልሰብክ ተዘጋጅቻለሁ። አሃ ምን ማለት ነው? እዳ ነው ይሄ። ይሄ እዳ ነው። የተቀበልኩት የሰጠኝ አካል አለ። ይጠይቀኛል። ዲሌይ የሚል ሜሴጅ ሊመጣ ይችላል። ሙሽቱቱስ ሊመጣ ይችላል። ስራ ለምናሰራም የሚል ነገር ሊመጣ ይችላል ለሚለው እግዚአብሔር ስም ይባረክ። ግሪክ ይሁን ያልተማረ ይሁን ጥበብ ያለው ይሁን አስተዋይ ይሁን ባለስልጣን ይሁን ሮማዊ ይሁን እዳ አለብኝ፣ ወንጌል መስበክ አለብኝ ነው የሚለው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለማያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። እዳ አለብኝ የሚለው እንዲድኑ ነው ነው፣ ሌላ አይደለም። እኔ የአማኝ ቁጥር ማብዛት አይደለም፣ ትልቅ ሜጋ ቸርች ልሰራ ብዬ አይደለም። እንዲድኑ ነው ነው። ወንጌል ማለት ሰውን ከሞት ወደ ህይወት የማሻገር ስራ ነው። እግዚአብሔር ስም ይባረክ። በቃ አለቀ። አጭር ግልጽ የምስራችሁን መንገር ማለት ነው። ግሪካዊ መጣ ነግራለሁ፣ እስራኤላዊ መጣ ነግራለሁ፣ ሮማዊ መጣ ነግራለሁ፣ የተማረ ይሁን ነግራለሁ፣ ምንም ያልተማረ ይሁን ነግራለሁ፣ ጠቢብ የተባለ ባለስልጣን ይሁን ነገስታት ይሁን እናገራለሁ፣ ቄሳር ይሁን እናገራለሁ፣ እስር ቤት ይሁን እናገራለሁ ነው የሚለው ጳውሎስ። ለምን? እዳ አለብኝ። እዳ ነው። በቃ እኔ እዛ ግራጁዌት አድርጌ አይደለም። እዳ ከየት መጣው ነግራችኋለሁ ይላል። በደማስቆ መንገድ ላይ ስጓሳለ ይሄ ኢየሱስ ተገለጠልኝ። ያወቅኩ መስሎኝ ክርስቲያኖችን ሳሳድዳቸው እሱ ራሱ ተገለጠልኝ። ሐዋርያት ምዕራፍ 9 ላይ ሲል በዛ መንገድ ላይ ራሱ ተገለጠልኝና ነገረኝ። የዛን ጊዜ ተዋዋልን ነው የሚለው፣ ተስማማን፣ ተነጋገርን ነው የሚለው። እኔ ያወቅኩ መስሎኝ ነው፣ ተረዳው መስሎኝ ነው፣ የቀናው መስሎኝ ነበር። ክርስቲያኖችን ሳሳድድ ነበር፣ በተለያየ ቦታ ያሉትን፣ እስራኤል ያሉትን። አልበቃ ብሎኝ በማስቆ መንገድ ላይ እየተሻገርኩ ወደ ሌላ ቦታ እያለፍኩ ሁሉ አሳድድ ነበረ። እሱ ራሱ ተገለጠና እንዲህ አለኝ፣ እንደ ግል ወንጌልን ለመስበክ የተጠራበትን ጥሪ ሲናገር ነው። ጌታም ይህ ለሃናንያ የተናገረውን ነው። ሃናንያ ደግሞ የጸሎት ሰው፣ እግዚአብሔርን ድምፅ የሚለይ ድምፁን የሚሰማ እግዚአብሔር ወደ ጳውሎስ መጣና ወደ ሃናንያ መጣና ለጳውሎስ ሄደ ጸልይለት ሲል ጳውሎስ ጉዳይ ላይ ሃናንያ ኢዚ አልሆነለትም። ስለ ጳውሎስ የሚያውቀው ነገር ስላለ ተከራከረ ከእግዚአብሔር። ስለዚህ ሰው እኮ የሰማሁት ነገር በጣም ከባድ ነው። ክርስቲያኖችን ያሳድዳል፣ ይጨርሳል፣ ያስራል፣ ይገላል፣ ስልጣን አለው። አዎ አውቃለሁ። አሁን ግን ታሪክ ተለውጧል። በደማስቆ ነው የተገለጠለት። ታሪክ ተለውጧል፣ ተሸንፏል፣ ልቡ ተሰብሯል። አሁን ወደ ሌላ ፕሮጀክት እየተዘጋጀ ነው። ሄደ ጸልይለት። አንተ ስትጸልይለት አይኑ ቅርፊት ሲከፈት እንደዚሁም መንፈስ ቅዱስ ሲሞላ አይቷልና፣ ሂድ፣ የሚሆን ነገር አለ፣ ሂድ፣ ስራ ጀምራለሁ በሱ። እግዚአብሔር ስም ይባረክ። ድምፁን የሚሰሙ ሰዎች ይብዛልን። አሜን ነው። አጥርተው የሚሰሙ ሰዎች ይብዛልን። መላኩ ለጳውሎስ መነሳት ምክንያት ሆነ። ጳውሎስን የሚያክል ጃይንት አገልጋይ፣ ስንት መጽሐፍቶችን የጻፈልን እስከ ዛሬ ድረስ እየጠቀስን ጳውሎስ እንዳለው የምንለው መጽሐፍ በዚህ መንገድ ነው የተለወጠው። እነ ጴጥሮስ ከተለወጡ ቆይተዋል። ይህ ሰው ከዛ በኋላ ነው የተለወጠው። ከዛ በኋላ ሃናንያ በመታዘዙ ድምፅን በመስማቱ በመታዘዙ ይሄ ሰው ተነሳ። ሪቫይቭ አረገ። ከዛ በኋላ ጌታም ለሐናንያ የተናገረው ይህ በአህዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ቃ ነውና ሂድ፣ ስለ ስሜም ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ገና በመለወጥ ፕሮሰስ ነው እግዚአብሔር ነገሩን የተናገረው። በመለወጥ ጌታን በመቀበል ሂደት ውስጥ ነው እግዚአብሔር የተናገረው፣ ያቀደውን እቅድ የተናገረው። ከዛ በኋላ ሐዋርያት መጽሐፍ ስታጠኑ ሐዋርያው ጳውሎስ በተለያየ መንገድ እግዚአብሔር እንዴት እንደጠራው ይገልጽ ነበረ። ፍርድ ቦታ ሲቀርብ ምናምን ይናገር ነበረ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለዚህ እዳ አለብኝ ይላል። እዳ አለብኝ። እኔ እኮ ፍርድ የሚገባኝ ነበርኩኝ። እኔ እኮ ከኃጢአተኛው የመጀመሪያ ነኝ እያለ ያስተዋውቀ ራሱን ለሮሜ ሰዎች ምዕራፍ አንድ ላይ ስትሄዱ፣ እኔ እኮ እግዚአብሔር ቁጣ የሚገባኝ ሰው ነበርኩኝ፣ ከዛ ቁጣ የተረፍኩ ነኝ። ዛሬ ወንጌልን ላገኘሁት ሁሉ ልነግረው እዳ አለብኝ ይላል። ይሄ የፍቅር እዳ ይባላል። ሌላ አይደለም፣ የፍቅር ነው። ሰዎች እንዲድኑ መፈለግ ነው። ሌላ አይደለም፣ ሰዎች እንዲድኑ መፈለግ ከጌታ የተቀበለው ነው። ከጌታ የተቀበለው ነው። ሁለተኛው እንደ ቤተ ክርስቲያን ተልእኮ ደግሞ ቤተ ክርስቲያን የተሰጣት ተልእኮ ነው። ይሄ አይደለም ወንጌላት መጽሐፍ ላይ ሲላችሁ ተነቡ። ለምሳሌ ማርቆስ 16:15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ከሞት ከተነሳ በኋላ የሰጣቸው ትእዛዝ ምንድን ነው? ወንጌልን ሁሉ ለፍጥረቱ ስበኩ። ቤተ ክርስቲያን የመጀመሪያ የተሰጣት ትእዛዝ ነው። በቃ ወደ ዓለም ሁሉ ሂዱ። ከዛ ሐዋርያት ምዕራፍ አንድ ላይም ስትሄዱ የምታገኙት ሀሳብ ይሄ ነው። ይሄ የፍቅር እዳ ይባላል። ቤተ ክርስቲያን ፍቅርን ልታው የምስራችን ልትነግር ተጠርታለች፣ ልትነግር ተጠርታለች። የፍቅር እዳ ማታቆ ከሆነ የፍቅር እዳ አለባችሁ። እየከፈላችሁ ካልሆነ ጨምሯል ማለት ነው። እንትኑ ኮርኮ ጨምሯል። ጌታ ይጠብቀን። አሜን። በቃ በምችለው መጠን ብሏል። በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ይላል። በምንችለው መጠን ነው እግዚአብሔር። በማንችለው መጠን አይደለም። እንደ ከሌ እንደነ ከሌት እንድንሆን አይደለም። እንደዛኛው ቸርች እንድንሆን አይደለም። በምንችለው መጠን እግዚአብሔር ያውቀዋል ያን ችሎታችን። በሰጠን መጠን፣ በከፈተልን እድል፣ ባገናኘን ሰው መጠን፣ በዛ መጠን ወንጌልን። ምክንያቱም እነዛ ሰዎች የምታውቋቸው እንዲድኑ ይፈልጋል ጌታ። እሱ ፍቅር አምላክ የፍቅር እዳ ነው የሰጠን። እኔና ለና የፍቅር እዳ ሌላ አይደለም። ጫና የሆነ ከባድ ነገር አይደለም፣ የሚያስጨንቅ አይደለም። የፍቅር እዳ በቃ ኢየሱስ ክርስቶስ ይወድሃል፣ ይወድሻል፣ ሞቶልሻል። ሜታ አዎ፣ ይመጣል። እንደ መረዳታቸው መጠን እንደ ልባቸው ጥንካሬ የሚመጡት ነገሮች አሉ። የእኛ ኃላፊነት ግን ይህንን የፍቅር እዳ ማስተላለፍ ክፈል 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 በቃ ክፈል ክፈይ እንክፈል እንክፈል በቃ እግዚአብሔር በረዳን መጠን እንክፈል። ካልከፈልን እንጠይቃለን። ካልከፈልን ገብቷችኋል? ቅድም አሰጌ ምሳሌ ሰጧችሁ አይደለ? ታስቸኩለኝ ነበር። አይጨንቅም እንዴ ምናምን ይል። ይሄ አይጨንቅንም እንዴ? ይጭነቀን ይጭነቀን። ሆነ ጭንቅንቅንቅንቅ ያደርጋል። ሁለተኛ ለጌታ ተለይቶ የመኖር እዳ። ለጌታ ለእርሱ ሀሳብ ብቻ ተለይቶ የመኖር እዳ እንዲህ ይላል ሐዋርያው ጳውሎስ ነው። አሁንም ሮሜ 8 ላይ እንግዲህ ወንድሞች ሆይ እዳ አለብን፣ እንደ ስጋ ፈቃድ ግን እንኖር ዘንድ ለስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በህይወት ትኖራላችሁ ይላል ሮሜ 8:12-13። ይሄ እዳ ነው ነው የሚለው። የሞተልንን ጌታ ስለምንወደው ህይወታችንን ሰጥተነው ለሱ በእርሱ ሀሳብና ፈቃድ ትእዛዛት ስር ለመገዛት እዳ አለብን። እግዚአብሔር ስሙ ይባረክ። አስገድዶ አስጨንቆ አስፈራርቶ ሳይሆን የማረከን ፍቅሩ ማርኮን አሸንፎን ነው ህይወታችንን የሰጠ ነው። ስለዚህ ደግሞ በፍቅሩ ሁሌ በፍቅሩ መንግስቱ ስንኖር ለእርሱ ትእዛዝ መኖራችን የፍቅር እዳ ይባላል። ለሌላ አለመኖር ማለት ነው። ለስጋ ዓላማ ለሰይጣን ዓላማ አለመኖር፣ ለርሱ ዓላማ መኖር ይሄ ሐዋርያ ጳውሎስ ለሮሜ ሰዎች እዳ አለብን ነው የሚላቸው። እነዚህ ቤተክርስቲያኖች ይሄ መልእክት የመጣው ዝም ብሎ አይደለም፣ ሰዎች እንደፈለጓቸው ስለሚኖሩ ነው ይሄ መልእክት የሚመጣላቸው። ይጻፍላቸው የነበረው ሐዋርያ ጳውሎስ ይጽፍላቸው የነበረው ይሄ መልእክት የሚያስተላልፍላቸው አኗኗራቸውን አይቷል። አኗኗራችን ስለዚህ እውነተኛ ሆነ በዚህ ኤሪያ ላይ መመርመር አለብን። አኗኗሬ ምን አይነት ነው? ለርሱ ሐሳብና ፈቃድ የተገዛ ነው ወይስ ለስጋ የተገዛ ነው? የሰይጣን ሐሳብን የሚቀበል ነው? በእውነተኛው ነው መመርመር አለብኝ። ለርሱ ሐሳብ እየኖርኩኝ ካልሆንኩኝ እዳ እየቆጠረ ነው። ቆርቆ እየቆጠረ ነው። ወገኖች እየቆጠረ ለስጋ ፈቃድ ይኖራል፣ ለመንፈስ ፈቃድም ይኖራል። ጻፍ ቅዱስ ስጋ ዘወትር በመንፈስ ላይ ነሳል እርስ በርሳችን ይቃወማል እንደሚል የቀለብነው ያሸንፋል። በውስጣችን ትግል አለ። መንፈስን ከቀለብነው መንፈሱ ያሸንፋል፣ ስጋን ከቀለብነው ደግሞ ስጋው ያሸንፋል። ከቃሉ ጋር ያለን ከጸሎት ጋር ከጌታ ጋር ያለን ግንኙነት ከመንፈስ ቅዱስ ጋር ያለን ግንኙነት ሲጠነክር የመንፈስ አሰራር ያሸንፍና ክርስቶስ በእኛ መታየት ይቀጥላል፣ ይታያል። አስተሳሰባችንን ማየት እንችላለን። ንግግራችንን ማየት ይቻላል። አኗኗራችን ከቅዱሳን ጋር ያለው ኑሯችን ለውጥ ያሳያል ወይ? ወደ መልካም እየተለወጠ ነው ወይ? ጠብና ጦጫ በዙሪያ ሁሉ የማይጠፉ ከሆነ ምንድነው ነገሩ? ጌታ ሆይ እርዳኝ ማለት አለብን። ስጋን እየቀለብኩት ነው እንዴ? እኔኮ ላንተ መኖር አለብኝ። ያን አንተ በኔ መታየት አለብህ። ካምና ዘንድሮ በተሻለ መንገድ አንተ በህይወቴ መታየት አለብህ። ካምና ዘንድሮ በተሻለ ሁኔታ ትንሽም ይሆን ብዙ ግን ለውጥ መታየት አለብህ። ሐዋርያ ጳውሎስ ለገላትያ ሰዎች የሚላቸው ለዚህ ነው። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። አሁን እኔ አይደለም የምኖረው፣ ተሰቅያለሁ ነው የሚለው። የእኔ መሻትና ፈቃድ ክርስቶስ በተሰቀለ ጊዜ እዛ ተቀጥቷል፣ ተሰቅሏል። አሁን በእኔ መኖር ያለበት ኢየሱስ ነው። ኢየሱስ ነው መታየት ያለበት። የእርሱ ፈቃድ ነው መገለጥ ያለበት። እኔ የምታይ ከሆነ እዳ አለብኝ ነው የሚለው። የሞተው እኔን ዋጅቶ ነፃ አውጥቶ እርሱ በእኔ ሊታይ የኔ የእርሱ መልክ በእኔ ሊገለጥ እግዚአብሔር መጽሐፍ ቅዱስ ሲናገር በኤፌሶን ላይ ምዕራፍ 4 ላይ እግዚአብሔር በክርስቶስ ኢየሱስ ዳግም ሲፈጥር አዲሱ ሰው የተባለው የልጁ መልክ እንድንለብስ ነው። እግዚአብሔር ስሙ ይባረክ። እለት እለት የልጁ መልክ በእኛ እንዲገለጥ ነው። እለት እለት ያ የፍቅር ዕዳ ይባላል። የፍቅር ዕዳ ሐዋርያ ጳውሎስ ለሮሜ ሰዎች እዳ አለብን አላቸው። ምን የምን እዳ ነው? አዎ እንደ ስጋ ፈቃድ መኖር አትችሉም ነው የሚላቸው ሮሜ ሰዎች። አትችሉም፣ እንደሱ ከሆነ ትሞታላችሁ፣ አደገኛ ነው አለ። ከእግዚአብሔር ሐሳብና ፕሮጀክት ውጭ ትወጣላችሁ። ስለዚህ መዳን በጸጋ ነው ብዬ እንደፈለኩ የመኖር መብት የለኝም። መዳን በጸጋ ነው አዎ፣ ግን ራሴን አስገዝቼ ለእርሱ ሐሳብ ፈቃድ ተሸንፌ ተገዝቼ በእርሱ ሐሳብ እየታዘዝኩ መኖር ግን ይጠበቅብኛል። እግዚአብሔር የተመሰገነ። በቅድስና መመላለስ በጽድቅ መመላለስ ማለት ነው። በጽድቅ ሕይወት መመላለስ ማለት ነው። ሶስተኛና የመጨረሻው ሌሎችን የመውደድ ዕዳ። ዕዳ ሌሎችን የምንወዳቸው ሌሎችን ሰዎች የምንወዳቸው አመለ ሸጋዎች ስለሆኑ ሳይሆን ጥሩዎች ስለሆኑ ሳይሆን ዕዳ ስላለብን ነው። መውደድ ስላለብን ነው። እግዚአብሔር ስሙ ይባረክ። አሜን በሉ።
አሜን።
ግዴለም አሜን በሉ።
አሜን።
እግዚአብሔር ስሙ ይባረክ። አዎ። እንትኑ ኑሮውን ስናስበው ብዙ ውስጣችን የሚነሱ ጥያቄዎች ይኖራሉ ብዬ አስባለሁ። እንደኔ ከሆናችሁ ፕራክቲካሊቲውን ስታስበው ብዙ ጥያቄ ውስጤ ይነሳል። አዎ ቢሆንም እግዚአብሔር ስሙ ይባረክ። ኢየሱስ የወደደኝ እኔ አመለሸጋ ስለሆንኩ ነው አይደለም። ገና ኃጢአተኞች ሳለን አይደለም ይለው መጽሐፍ ቅዱስ። እንደየገዛ መንገዳችን ስንቅበዘበዝ አይደለም ይለው መጽሐፍ ቅዱስ። የወደደን በዛ ሁኔታ ውስጥ ያለው ቀድም ያነበብኩትል መግቢያችን ላይ ለድገመው ሮሜ 13:8 እርስ በርሳችሁ ከመዋደድ በቀር ለማንም እዳ አይኖርባችሁ። እርስ በርሳችሁ መዋደድ ግን እዳ ነው ነው በቃ። ሌላ ግን እዳ ውስጥ አለ። ሌላ ነገር እዳ ውስጥ አትግቡ። ሌላውን በመበደል እዳ ውስጥ አትግቡ። ወንጀል በመስራት እዳ ውስጥ አትግቡ። እርስ በርስ መዋደድ ግን እዳ ነው እና እዛው ለሮሜ ሰዎች ምዕራፍ 15 አለፈልና እንደዚህ አይነት ነገር ይነግራቸዋል። ወደ ስፓኒያ በሄድኩ ጊዜ ምዕራፍ 15 ቁጥር 24 27 ነው ማነበው። ወደ ስፓኒያ በሄድኩ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት በጠግባችሁ ወደዚያ በጉዞዬ እንድትረዱኝ ተስፋ አደርጋለሁ። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና የእነርሱም ባለ እዳዎች ናቸው። እኔ ይፈልኩ የእነርሱም ባለ እዳዎች ናቸው። አዛብ በእነርሱ መንፈሳዊ ነገር ተካፋዮች ከሆኑ በስጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና ይላል። እግዚአብሔር ስሙ ይባረክ። እና መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዱ። ለምን? ባለ እዳ እንደሆኑ አስበዋል። የእነርሱ ባለ እዳ የነሱ መቸገር ማለት የኛ መቸገር ነው። የነሱ ማጣት ማለት የኛ ማጣት ነው። የነሱ መሰደድ ማለት የኛ መሰደድ ነው። የነርሱ መጎዳት ማለት የኛ መጎዳት ነው። ስለዚህ እንደ ባለ እዳ አርገው አስበዋቸዋል። እንደ ባለ እዳ አርገው አካል ብዙ ብልቶች እንዳሉት እንግዲህ ወንድማማችነት ማለት መጽሐፍ ቅዱሳችን የሚያስተምራል እኛ የተለያየ ብልቶች እንደሆነን አርጎ ነው። አካል አለ ክርስቶስ ብልቶች። ስለዚህ መቼስ ግራ እጅ ሲታመም ቀኝ እጅ ሊያሾፍ አይችልም። አፍንጫ ወይ ደግሞ ስለተጨነቀ አይን ዝም አይልም። የሚችለውን ያደርጋል። ተፈጥሮ ህግ ነው። የተፈጥሮ ህግ ነው። መሆን አለበት። አውቶማቲካሊ ነገሩ ይሆናል። እንደዚሁም ደግሞ በመቄዶንያና በአካያ ያሉት ክርስቲያኖች በኢየሩሳሌም ያሉት ክርስቲያኖች ተቸግረዋል። ሰሙ። እንደ ባለ እዳ ራሳቸውን አስበው መርዳት አለብን። ስለዚህ ይሄንን ታረጋለህ አንተ ስትሄድ ወደዛ ብለው ሊረዷቸው ተነስተዋል ነው የሚለው። እግዚአብሔር ስሙ ይባረክ። እግዚአብሔር ጸጋ ሲያበዛ ነው እንደዚህ። እግዚአብሔር ይመስገን። መረዳቱ ሲኖር ስለዚህ ወንድሞች ሲቸገሩ እህቶች ሲቸገሩ ሲታይ ሌላው ለመርዳት ሲነሳሳ ይሄ የገባው የተረዳ የእግዚአብሔርን አሰራር የተሰጠውን ትእዛዝ የገባው ሰው ነው። ባለዳ ነኝ እኔ መርዳት አለብኝ ተቸግረህማ ላይ ዝም ብዬ አልችልም እስከ ማለት ከደረሰ ሰው ወንጌሉ ገብቶታል። የፍቅር ዳ ገብቶታል ተረድቷል ማለት ነው። ጥግ የሚቆመውስ ገና መጽሐፍ ቅዱስ ሊሰበክለት ይገባል። ጥግም ይዘው እንዳልሰማ ሆኖ ላጥም ይለው እሱ ወንጌል ይሰበክለት ይገባል። ገና ወንጌል ማለት አጠቃላይ ሐሳብ ነው። the whole package ነው ማሰብ ያለብን ወንጌልን። እዚህ ጋር ቆም የመስበክ ብቻ አይደለም፣ ከረባት ግጥም አድርጌ መስበክ ብቻ አይደለም። ህይወት ያለ ጠቅላላ ፓኬጅ ነው። ኢየሱስ ጠቅላላ ነገሩን ያየዋል፣ አካሄድን ያየዋል። ወንድም እህት በጨለማ ላለው ትነግረዋለህ ወይ ነው እሱ ጌታ። እሺ ወንድሞች እህቶች ጋር ያለ የፍቅር ሁኔታ እንዴት ነው ይላል። ያ ይላል ጌታ እንዴት ነው። እሺ 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 ጥሩ ነው ሰበክ ሰምቻለሁ፣ ጥሩ ስብከት ነው ሰምቻለሁ፣ ግን እንዴት ነው ذهول باكيج نو متى قالوا قدسنا عندنا لا بتجاس نور ما نبال يلبت قدسنا حيوت عندنا يقدسنا بقى ما نم ما يايو ما يسمع هنيتا بتجان انتنا ني يلنبت اني ما قاو قدسنا حيوت عندنا عندنا هو يقدسنا حيوتش يا فكر اداسي نور لقيتا ودن فقدن انغزالته በሐሳብ እንገዛለታል ያ ሐሳብ ህግ አለ የመናገር ህግ አለ በቃ የመኖር ህግ አለ እንደ ክርስቲያን ስንኖር ወደን ፈቅደን እንገዛለታል እንታዘዝለታል እግዚአብሔር ይመስገን ለሞተልን ጌታ ለመዳን ሳይሆን እንገዛ እንታዘዘው ላዳነን ጌታ በፍቅር እንገዛለን የፍቅር ዳለብን እግዚአብሔር ስሙ ይባረክ እነተኞች ሆነን መመረመር አለብን ተቀላላ ነገራችን እግዚአብሔር ቢረዳ ባግዘን ምን ጥያቄ አለ? የሚረዳ የሚያግዝ አምላክ አለ አይደል? አሜን ነው።
አሜን።
ሃሌሉያ። የጴጥሮስ አንድ ጊዜ በኋላ እንድራመድ ፍቀድ አለ። ሌሎቹ ድንግጥ ብለው መቼስ ብለው የሆነ ነገር ብለውት ይሆናል። ምንድነው ምትዘባርቀው ብለውትም ይሆናል። ግን ጌታ ምን ችግር አለው? የእምነት አክሽን ሊወስድ የሚፈልግ ሰው ከተነሳ ና አለው። በቃ ዛሬ በጉዳያችን ላይ አሁን አይተን በእውነት ወንጌልን መመስከር በቅድስና ህይወት ከወንድሞች ጋር ባለ ፍቅር ጉዳይ ይሄ እዳ ተሰምቶን ለመለወጥ በእውነት ውሳኔ ሊያደርግ ለሚፈልግ ሰው ጌታ ይረዳል ላችሁ ፈልግ ይረዳል በቃ ይረዳል አቋምም ይወስድ ሁልጊዜ በንግግሬ ማስቀየመው ሰው አለ ምታስቀየሙት ሰው ሁሉ የሚመስላችሁ ሰው ጌታ እርዳኝ አንደበቴን ነው ሁሉ ጊዜ እንደዛ ቆይ እርዳይ ወል በቃ ግዘይ ወል በቃ ጌታ እንደማይወደው ያወቃችሁ ሁሉ ጊዜ የምታደርጉት ነገር ያለ ይመስላችኋል ጌታ እርዳይ ወል ወዳችሁ ፈቅዳችሁ ልትገዙለት ለጌታ ማለት ወዳችሁ ፈቅዳችሁ እኔ አንተን የሚያሳዝን ነገር በህይወቴ ማድረግ አልፈልግም ልንል ይገባናል አንተ ሞትክልኝ እኔን ከሲኦል አወጣህ እኔ አንተንም የሚያሳዝን ነገር ለምን አደርጋለሁ በዚህ አጭር ድሜ ማለት አለብን ይረዳናል ማለት ነው
አሜን
ጥበብ ያጣን ቢመስለን እንኳን በአንዳንድ ጉዳዮች ላይ ጥበብ ያጣን ቢመስለን እንኳን ይረዳናል ያግዘናል ከጃችን ላይ አራግፉ ያስጥለናል አቃ አለቅ ያለው ነገር እኛ ግን ጌታ ሆይ ወላቃቴ አስጥለኝ ብንል ደጻ ልጅ ልጆቻችን ከጃቸው ፍልቅቅ አርገን የሚጎዳቸው እናስተላልላ እንደዛ አርጎ ያስተላል ጌታ ስሙ ይባረክ
አሜን
አሜን ነው ወይ
አሜን
እግዚአብሔር ይመስገን ተቸግረንባቸው ያሉ ወንድሞች ይኖሩ ይሆን በቃ እነሱን ለመቀበል በቃ ለተቸግረንባቸው ሰዎች ሊሆኑ ይችላል ለና ያልተቆረጠ ነገር ያለ ጌታ ይረዳናል
አሜን
ወንድሜ እንድወደው እርዳ እኔን ወደድክበትን መውደድ ያሳብኩ እሱን እንድወደው እሷን እንድወዳት እርዳኝ
አሜን
በቃ እኔ የፍቅር እዳ እንጂ ሌላ ተገብ ያልሆነ እዳ መሸከም አልፈልግም ለነል ይገባል ጌታ ይረዳናል
አሜን
ያግዘናል በቃ ከጃችን ላይ ዱብ ያረጋዋል ምን ቆጥረው ነገር እንዲያርገው ምን ነው ዱብ ያረጋዋል ይረዳናል ጌታ እግዚአብሔር ስሙ ይባረክ
አሜን
አሜን ነው ወይ
አሜን
ጌታ ያግዘናል አንድ ቦታ እናንብብ እስቲ ግድል ሰዓት አልፋል ግድል ማቴዎስ ወንጌል 18 21 35 21 ጀምሮ አነባለሁ ምዕራፍ 18 21 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት እስከ 7 ጊዜን አለው ኢየሱስ እንዲህ አለ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አለልህ ስለዚህ መንግስተ ሰማያት ባሮቹን ሊቆጣጠር የወደደን ንጉስ ትመስላለች መቆጣጠርም በጀመረ ጊዜ 1000 መክሊት እዳ ያለበትን አንድ ሰው ወደ እርሱ አመጡ የሚከፍለው ቢያጣ እርሱና ሚስቱም ልጆቹም ያለው ሁሉ እንዲሸጥና እዳው እንዲከፈል ጌታው አዘዘ ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ ሁሉንም ከፍላለሁ አለው የዚያም ባሪያ ጌታ አዘነለትና ለቀቀው እዳውንም ተወለት ነገር ግን ያ ባሪያ ወጥቶ ከባልጀሮቹ ከባሮቹ 100 ዲናር እዳ ያለበትን አንዱን አገኘና እዳህን ክፈለኝ ብሎ ያዘና አነቀው ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉንም ከፍላለሁ ብሎ ለመነው እርሱም አልወድም
አልወደደም ግን ሄዶ እዳውን እስኪከፍል ድረስ በወኒ አኖረው ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ መጥተው የሆነውን ሁሉ ለጌታቸው ገለጡ ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን እዳ ሁሉ ተውኩልህ እኔ እንደማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተስ አይገባህም አለው ጌታውም ተቆጣና እዳውን ሁሉ እስኪከፍለው ድረስ ለሚያስቃዩት አሳልፎ ሰጠው ከእናንተ ለደቀም ዛምርቱ ቀና አለና ከዛ በኋላ ይሄን ካስተማረው ከእናንተ ያንዳንድ ወንድሙ ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባት ያደርግባችኋል አለ ይሄን ያስተማረው የጴጥሮስ ጥያቄ ነው መነሻው ወንድሜን ስንት ጊዜ ልበድለው መነሻው ሐሳብ ያ ነው ጌታ ኢየሱስ ክርስቶስ ያስተምር በጴጥሮስ ጥያቄ መነሻ አርጎ ስንት ጊዜ ቆይ 7 ጊዜ በእግዚአብሔር ቁጥር እግዚአብሔር ቁጥር አይደለ 7 የዛን ጊዜ በቃ ያትምልኛል ብሎ ይመስላል ጴጥሮስ አረጋግጥልኛል ያለ ይመስላል 70 ጊዜ 7 እንጂ 7 ጊዜ አለልህ ብሎ ምሳሌ ነገረው አንተ ብዙ ኃጢአት ይቅር ተብሎልሃል የሌላውን ሰው ኃጢአት ይቅር በል በቃ እዳ አለብህ ተበድያለሁ ነው የምትለው ተዘርፌያለሁ ነው የምትለው ይቅር በለው እግዚአብሔር ይርዳ
አሜን
ከእናንተ ያንዳንዱ ባልንጀራውን ከልቡ ይቅር ካላለ እንደዚሁ እግዚአብሔር ይርዳን
አሜን
ነው ዛሬ እኔ ከማንም ጋር ጠብ የለብኝም ነው የምትሉት አንዳንዶቻችሁ ግድ የለም ላይፍ አይደለ መኖር እንቀጥላለን መኖር እኮ እንቀጥላለን ከሰው ጋር አለ ምንኖረው መጋጨት የሚባል ነገር ግድ ነው ወይ ስራ ቦታ በሉ ሰፈር በሉ ቸርች ውስጥ በሉ አለ ኮንፍሊክት በቃ ኖርማል ነው እንዴት ነው ሶልቭ የምታደርጉት ነው እንዴት ነው ሶልቭ የምናደርገው ነው ኮንፍሊክት እንዴት ነው ሶልቭ የምናደርገው እግዚአብሔር ይቅር በማለት ይባርካችሁ
አሜን
በቃ ይቅር በማለት ተባረኩ
አሜን
የይቅርታ አምላክ የኛ አምላክ ነው እኔ ይቅር እንዳልኳችሁ ይቅር በሉ ነው የሚለው ይሄ የፍቅር እዳ ይባላል ምን ሞኝነት አይደለም አለማወቅ አይደለም አለመረዳት አይደለም ፈሪነት አይደለም ጠቢብነት ነው ሰማያዊ ጥበብ ነው አባቱን የሚያውቅ ጌታውን የሚያውቅ እንደዛ ያለው ጌታው ይርዳኝ የስጋ ስሜቴ እንዳያሸንፈኝ እርዳኝ ማለት እንችላለን ስጋ እንዲተደርገ የሚል ነገር ስሜት መጠኑ ይነሲለት እንጂ ይኖራል ሰው ውስጥ ሊመጣ ይችላል ለበቀል የሚያነሳሳ ነገር በለው ተናገረው ምናምን የሚል ነገር ሊመጣ ይችላል ጌታ እርዳኝ አግዘኝ ከአንተን ፈቃድ እንድፈጽም ያችን ማቴዎስ 18 ላይ የተሰጣትን ምሳሌ እንዳከናውናት እርዳኝ ይሰጠናል እስኪያስ ገርመን ድረስ ሌላ ሰው ሆኖ እናገኘዋለን ራሳችንን እግዚአብሔር ይሰጣላ ለመቀደስ የሚፈልግን ፈቃዳችንን እኮ ሰተነዋል ብቃታችን ከርሱ እንጂ ከራሳችን አንዳፍታ ልናስብ አይገባም ፈቃዳችንን ግን እንስተው ለአንተ ልገዛልህ ፈልጋለሁ ሼፕ እንድታረገኝ ይፈልጋለሁ ሸክላ ሰሪ ስንል የዛን ግን በደንብ አድርጎ የበጃን ጀናል እግዚአብሔር የተመሰገነ ይሆን በዚህ መንፈስ ወደዚህ ስርዓት እንሄዳለን ወደ ስርዓቱ እንሄዳለን ጌታ የተባረከ ይሆን አስብ እስቲ ይሄ የፍቅር እዳ እስቲ ጌታ የተናገራችሁ ነገር ካለ ሁለት ደቂቃ ወስዳችሁ ከጌታ ጋር ተነጋገሩ ሁሉ ሰላም ነው ከሆነ እግዚአብሔር ይመስገን ወንድሞች ወደዚህ ይመጡና እንጸልያለን ከዛ በኋላ ሁሉ እንደምናረገው ስርዓቱን እናከናውናለን ማለት ነው ከስርዓቱ በፊት ሁሉ እናነባው ነው እግዚአብሔርን ቃል ከአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 32 ድረስ አነባለሁ ከዛ በኋላ በዛ ቃል ነገሩን እያሰላሰልን ወደ ስርዓቱ ቀስ በቀስ እንገባለን ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንዲህ ብሎ ተናገረ ለእናንተ ደግሞ አሳልፌ ሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ ቆርሶም እንካችሁ ብሉ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና፣ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውንም ነገር በመጣው ጊዜ እደነግጋለሁ ይላል። ስለዚህ ዋናው ራሳችንን እንድንመረምር ነው። ወደዚህ ስርዓት ስንመጣ እንድንመረምር ነው። ያለንበትን ሁኔታ እንመርምር፣ እንፈትን። እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል እንደሆነን ከተረዳን ደስ እያለን ስርዓቱን እናከናውናለን ማለት ነው። አጠራ አድርገን እንጸልይና ከዛ በኋላ ወደ ስርዓቱ እንሄዳለን። ወንድማችን ያቬሎ ይጸልይልናል።
አሁንም እናመሰግናለን ቅዱስ እግዚአብሔር አባታችን አምላካችን፣ የምሕረት አምላክ ባለብዙ ቸርነት የሰው ልጆችን የምትረዳ የምታገዝ፣ ጤናን ስላበዛህልን አቅምና ጉልበት ስለሆንከን ደጋግመ ጌታ ሆይ በስምህ እንድንሰበሰብ እድል ስለምሰጠን እናመሰግናለን። ጌታ ሆይ በፊትህ በስምህ መሰብሰባችን ዋጋ እንዳለው ቃልህ ነግሮናል። ከሌሎች ስብሰባዎቻችን ሁሉ የተለየና የተሻለው በስምህና በፊትህ መሰብሰብ ነው። ስለዚህ እድሉን ትንሽ አድርገን አንመለከተውም። ዛሬም ስለረዳህን ተሰብስበን በስምህ ደግሞም ጌታ ሆይ ለሰው ልጆች በቀራንዮ መስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ የፈጸምከውን ዕዳችንን የከፈልክበትን ስርዓት የሚወክለውን የተደረገልንን ለእያንዳንዳችን ዕዳ የተከፈለውን ዋጋ የምናስብበትን ይህንን ስርዓት ለማድረግ እኔን ወንድሞችና እህቶችን ስላገዝከን እናመሰግናለን።
አሜን።
ጌታ ሆይ እንደ ፈቃድህ እንደ ትእዛዝህ በምናደርገው በዚህ ስርዓት ውስጥ አልፈህ ጌታ ሆይ በመንፈስ እንድትዳስሰን በዚህ ስፍራ የሚሆነውን ሁሉ ለአንተ አሳልፈን እንሰጣለን። በናዝረቱ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አካላችን ላይ የጤና እክል ያለባቸው ሰዎች በዚህ ጉባኤ መካከል ቢኖሩ፣ የመንፈስ ጭንቀት ወይም ደግሞ የሚያሳስባቸው ነገር ያለባቸው ሰዎች ቢኖሩ፣ ነፍሳቸው ላይ አቤቱ ጌታ የሚያሳስባቸው ነገር ያለባቸው ቢኖሩ፣ ይህንን ስርዓት በፊትህ ስናደርግ እንደ ትእዛዜ ስናደርግ ጌታ መንፈስ ቅዱስ በውስጥ አልፈህ ጌታ ሆይ ከእያንዳንዱ ህይወት መወገድ ያለበትን በስልጣን እንድታስወግድ ራሳችንን ለአንተ አሳልፈን ሰጠን። በህይወታችን ደግሞ መተከል ያለበትን ጌታ ሆይ እንደ ቃልህ ይህንን ስርዓት ስናደርግ በውስጣችን እንድትተክል እንለምንሃለን። በዚህ ስፍራ የሚሆነው ሁሉ ጌታ ሆይ ለአንተ ክብር ብቻ ይሆን። አንተ የማትከብርበት ማንኛውም ነገር ከህይወታችን የተነቀለና የተወገደ ይሆን። እንወድሃለን። በመካከላችን በመንፈስ ስላለ እየረዳህንም ደግሞ ስላለ እናመሰግናለን። ይህንን እድል ደጋግመህ ስጠን። ደጋግመህ ጌታ ሆይ በስምህ እንድንሰበሰብ እርዳን። ደጋግመህ ስጋህን ደምህን አቤቱ ጌታ ሆይ እየወሰድን በምድር ላይ ያለውን ጉዞ ከአንተ ጋር አጥብቀን ጌታ ሆይ እንድንጓዝ እለት በእለት ጸጋህን አብዛለን። እንወድሃለን። አሁንም በመካከላችን አንተ ክበር፣ ከፍ ከፍ በል። ህይወታችንንም ጌታ ሆይ ከራስህ ጋር አጣብቃት። በምድር ጉዟችን ከአንተ ጋር እንደጀመርን ከአንተ ጋር እስከ ፍጻሜ ድረስ ሳንታክት ሳንደክም እንድንጓዝ ጸጋህን አብዛለን።
አሜን።
በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸለይ።
አሜን አሜን። እግዚአብሔር ይመስገን። ወንድሞች እያዞሩ እንጀራውን እና ጽዋውን ይሰጡናል። እስቲ ሁላችንም ቆመን ስርዓቱን እናከናውናለን። እንጀራውና ጽዋው ያልደረሰው ሰው ካለ ምልክት ይሰጠናል። ሁሉም ሰው ደርሶታል። እግዚአብሔር ይመስገን። እስቲ እንጀራውን በቀኝ እጃችሁ ይዛችሁ ከፍ አድርጋችሁ የእግዚአብሔርን ቃል ሁሌም እንደምናነብ ከአንደኛ ቆሮንቶስ ምዕራፍ 10 ላይ እሱን አንብበን ከዛ በኋላ እንወስዳለን። ይህ የምንቆርሰው እንጀራ ከክርስቶስ ጋር ስጋ ጋር ህብረት ያለው አይደለምን?
አዎን
ህብረት አለው። ጽዋውን ደግሞ በቀኝ እጃችን ይዘን ይህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን?
አዎን
አለው። አባቶ እጅ ጋር እናመሰግናለን።
አሜን።
ተመስገን ስለነበረን ጊዜ ስምህ ይባረክ።
አሜን።
እግዚአብሔር አባቶ እንደተስፋ ቃል በመካከላችሁ ገኛለሁ እንዳልክ በአንድም በሌላ መንገድ ነፍሳችንን ስላነካካ ስለመከርክ ስላስተማርከን ስለተናገርከን ድምጽን ስላሰማን እግዚአብሔር ሆይ ስምህ ይባረክ።
አሜን።
ቃል በልባችን የተሰወረ ይሁን።
አሜን።
ለተለት ቃልን ያሰብን ህይወታችንን እየመረመርን የምንመላለስ አድርገን
አሜን።
ህይወታችንን የምንፈትን የምንመዝን አድርገን
አሜን።
ዝንጉነት ከኛ ይራቅ።
አሜን።
እግዚአብሔር አባት ሆይ ሃሌሉያ ዘመኑን የምንዋጅ መሆን ዘንድ እርዳን።
አሜን።
በጥበብ የምንመላለስ መሆን ዘንድ እርዳን።
አሜን።
እግዚአብሔር ሆይ ስምህ ይባረክ።
አሜን።
ሐሳብህ መልካም ነች።
አሜን።
በጎ ነች።
አሜን።
ሃሌሉያ ፍቅር ኃይለዋወጥ ዘላለማዊ ነው። ጌታ ሆይ ከፊታችን ያሉትን ቀናቶች ለአንተ አሳልፈን እንሰጣለን።
አሜን።
ከሰኞ እስከ እሁድ መውጣት መግባታችን ሳምንቱን ለአንተ አሳልፈን ሰጠን። የምንውልበትን ስፍራ ለአንተ አሳልፈን ሰጠን። ልጆቻችንን የኛ የሆነውን ነገር ሁሉ ለአንተ አሳልፈን ሰጠን።
አሜን።
በጌታ በኢየሱስ ክርስቶስ በከበረው ደም ይሸፈን።
አሜን።
የኛ የሆነው ነገር ሁሉ ይሸፈን በደም።
አሜን።
ያንተ ጥበቃ በእኛ ላይ ይሁን።
አሜን።
በፈቃድ በሐሳብ ምራን።
አሜን።
የበረከትን ቃል ሰምተን በመጨረሻ ፕሮግራማችንን እንዘጋለን። እግዚአብሔር ይባርካችሁ ይጠብቃችሁ።
አሜን።
እግዚአብሔር ፍቱን ያብራላችሁ ይራራላችሁ።
አሜን።
እግዚአብሔር ፍቱን እንድናንተ ያንሳ ሰላምን የሚስጣችሁ።
አሜን።
በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።
አሜን።
አሜን። ተባረኩ።
አሜን።